ባየ ስልክና ባዮሎጂ እንዲህ እንደዛሬው በየሰው ኪስ ሳይል ከሰከስ በፊት ስልክ ታመራይ ያብት መለኪያ ነበር። አቤት ስልክ እንዴት እንደሚከበር እንዴት እንደሚፈራ ያኔ ኔትወርክ እንጂ ስልክ አልነበረም። ዛሬ ግን ስልክ እንጂ ኔትወርክ የለም። እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነው የነበረው። ስሙ ደግሞ ያባየ ስልክ። ብዙ የሰፈር ሰው የኔ እናት ጨምሮ በዚህ ስልክ ነበር የሚጠቀመው። ደግሞ ድምፁ የትና የት እንደሚሰማ ኪሊሊሊሊ ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራር ግፍ አድርገው ጆሮና ልባቸውን ያቆማሉ። እናቶች ግጥም እያቦኩ ከሆነ ነጭ የቦክስ ጓንት ያጠለቁ መስለው ብቅ ይላሉ። ያባየ ስልክ ድምፅ መቼም አይረሳኝም። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ ያባየ ስልክ ድምፅ ከአእምሮ ሊፍቁት አልቻሉ። ስልኩ ሲጮህ ልጆቻቸው አረብ ሀገር ያሉ እናቶች ልባቸው ይሰቀናል። እናቴ ራሷ አቦቹ እስቲ እሱን ቆርቆሮ ቀንሰው ትላለች። ቴፑን ማለቷ ነው። እንግዲህ የሁሉ ሰው እንዳቆበቆበ ያባይ ልጅ ቡጡ በራቸው ላይ ትቆምና እማማ ፋጤ ስልክ ከውጭ ነው ቶሎ በሉ ብላ ትጮዋለች። እማማ ፋጤ ወደ አባዬ ቤት ሲሮጡ ሌላው ጎረቤት ወደ ስራው ይመለሳል። ስልኩ በተደጋጋሚ የሚጮሁ ለበዓል አካባቢ ነው። በተለይ ለአዲስ ዓመት ቀላል ስልክ እንዳይመስላችሁ። በዚህ ስልክ ስንቱ ከውዱ ጋር አውግቷል። ስንቱ የውዱ መርዶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅልሏል። ስንቱ ከጠፋ ዘመዱ ተገናኝቷል። ስንቱስ ብር እንደተላከለት ሰምቶ ፈንጥዟል። አረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንግሎት ባፍጢሙ የተተከለ ጥፍሩ የተነቀለም አለ። ለምሳሌ ያረጋሽ ጥፍር ተጣሞ የቀረው ወደ አባዬ ቤት ስትሮጥ እንቅፋት አንግሏት ነው። አረጋሽ ህመሙን ቻል አድርገው ስልኳን አናገረችና ልክ ስልኩን ስትዘጋው ውይ ብላጮች መርዶ የሰማሽ ነበር የምትመስለው። በኋላ ግን ሲጣራ ከስልኩ በፊት ለመታት እንቅፋትን ያለቀሰችው፣ ጥፍሯ ግን ያው በዛው ተጣሞ ቀረ። ስልክ ብቻ አይደለም፣ ጩኸቱ የምስራች ነው። ጩኸቱ መርዶ ነው። ከመንደራችን በላይ ያለው የጊዮርጊስ ቤተክርስቲያን ደወል ድምፅ የአባይን ስልክ ጩኸት ያህል ግርማ ሞገስ የለውም ለመንደርተኛው። የእኛን መንደር ሰዎች ወፍራም እንጀራ፣ ደንዳና ናፍቆትና ፍቅር በቀጭን የስልክ ሽቦ ውስጥ ተጉዞ የሚያርፍበት ኬላ የት ነው ቢሉን የአባይ ቤት እንል ነበር። ይህን ስልክ በጉጉት ከሚጠብቁ ቤተሰቦች መሃል የኛ ቤተሰብ አንዱ ነበር። አባቴ ለስራ ከኛ ርቆ ይኖር ስለነበር እኛ ልጆቹን የሚመክረው ለሚስቱም የሆድ የሆዱን የሚናገረው በአባየ ስልክ ነበር። እንደውም ግንባር ቀደሙ የአባየ ስልክ ተጠቃሚ ቤተሰብ የኛ ቤተሰብ ነበር ማለት ይቻላል። ታዲያ አባቴ ለበዓል ሲመጣ ለአባየ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቀና ባለው መንገድ ነበር። ስልክ ብቻ ነባል እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያም ይጨመርበታል። ለምሳሌ አባቴ ሲደውል እናቴ ከፊት፣ እህቴ ከኋላ፣ ወንድሜ ቀጥሎ፣ እኔ ትንሿ እህቴ ተክተልትለን እንሄዳለን። መጀመሪያ እናቴ ናት የምታናግረው። ድምጿን ቀንሳ ፊቷ በሀፍረት በናፍቆትና በፍቅር ተጥለቅልቆ ብዙ አዎ እና አይ የበዛበት ንግግር ታደርጋለች። አዎ 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 አይ አይ። የአባዬ ስልክ ደግሞ ለክፋቱ ይጮዋል። በአሁኖቹ የእጅ ስልኮች ቋንቋ ላውድ ስፒከር ላይ ያደረጉት ይመስላል። እንደምንነሽ ምን ነው ድምጽሽ ጎረነነ አመመሽ እንዴ እናት ይላል አባባ አይ ደህና ነኝ ትላለች እናቴ አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች ቀጣይ ተረኛ ትልቋ እህቴ ናት ምን ልላክልሽ ሲኒከር ጫማ እሺ ነጭ እሺ እኔ ማር ድምጽ ውስጥ ምን አፈቃለ እንደ ባለፈው ሰፊ እንዳታመጣ አባባ እሺ እኔ ቆንጆ ወንድም ይቀጥላል ታኬታ ጫማ ባለብሉኑ ባለብሉን ጫማ አለ እንዴ ይላል አባቴ በገረመት እንክት እሺ ፈልጋለሁ አንተ ብቻ እናት እንዳታስጀግር በደንብ ተማር እኔ አባቴን አናግር ስባል አላናግርም አብሬ ሮጬ አባዬ ቤት ድረስ ሄጄ ግን ብሞት አላናግርም እናቴ ትበሳጫለች እሺ ምን ላምጣልህ ይላል ትላለች በብስጭት ምንም እንበይ መጣብኛል አባቴን ወዷል ግን በስልክ አላናግረው ለምን ቢባል መልስ የለኝ የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጥታ ጫማ ይሰፋታል ወይ ጠባታል ወንድሜ ባለብሉን ታኬታ ይመጣለት አረ እንዴ የሚባል ጫማ የለም ይሏል አባባ እኔ ግን ምንም ሳልናገር ምርጥ ነገር ይመጣልኛል አባቴ እኔን ራሴን እስኪመስለኝ ድረስ ምርጫው ልክ ነው ሰፈር አንዲት ሴት ጎረመሰች የምትባለው ባባዬ ስልክ ቤት ሰው ወይም ዘመድ ያልሆነ ወንድ ከደወለላት ነው ሁሉም ሴቶች ለፍቅረኞቻቸው ያባዬን ስልክ ነው የሚሰጡት ወንዶችም አልፎ አልፎ ይሰጣሉ ታዲያ ባዬ ቤት የተወራችው ነገር ስልኩ እንደሜጋፎን እየጮኸ ሚስጥሩን ስለሚዘራው ጎረቤቱ ጋር ወዲያው ይደርሳል ሄሮ ማን ያዘችው ለሹፌር ነው መሰል ሁልጊዜ ከተለያየ ሀገር ነው የሚደውለው አትይኝም እሙች አንዴ ከጅቡቲ አንዴ ከሞያሌ ቢጡ ሲያወራ ሰምታ ነው የነገረች ቢጡ ያባዬ ልጅ ናት ማን ከማን ጋር ምን አወራ የሚለውን ለመንደሩ የምታደርሰው እሷ ናት እንዴ የተባለ በቃ የተወራው የተደረገው ሁሉ ሰፈር ውስጥ ይናኛል አንዲት ሴት ወይም ወንድ ባባዬ ስልክ አልተደወለለት ጉርምስና ነው እውቅና ያገኘም አንዲት ሴት ስልክ ማናገርና ለማናገሯ ጸባይ መለኪያ ሆኖ በመንደርተኛው ያስወቅሳታል አሊያም ያስመሰግናታል ወይ እሷ አንገቷን የደፋች አባዬ ቤት አንድ ቀን ረግጣ አታውቅ ይባላል ወይም እች ልጅ አባዬን ቤት አዘወተረች መዘዟ እንዳትመስ ይባላል ታዲያ የአባዬን ቤት ከማይረግጡ ጨዋ ጎረምሶች መሃል አንዱ ነኝ ነበርኩ ስምንተኛ ክፍል ስደርስ ግን ጨዋነቴ ተገረሰሰ የስምንተኛ ክፍል የባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች። ምዕራፍ 9 የስነ ተዋልዶ አካላት የሚል ርዕስ ላይ ስንደርስ ፊቷ ቀልቶ እያፈረች ስታስተምረን ትዝ ይለኛል። የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል እትዬ መክሊት። እኛ ደግሞ ጆሮ ብቻ እንሆናለን። ስለዚህ ምነው የአንድ ክፍል አጉል እድሜ ላይ ለምንገኝ ተማሪዎች ይሄ ጉዳይ የነፍስ ጉዳይ ነበር የምንጓጓለት ለመስማት የምንሳሰትለት የስነ ተዋልዶ አካል ነገር ልባችንን ሰቅሎት ትንፋሻችን ውጠን እንጉለጨለጫለን በክፍለ ጊዜው መርፌ ቢወድቅ ይሰማል ጸጥታው ውይ ምነው ሁልጊዜ እንዲህ በትኩረት በተከታተላችሁ አያችሁ መማር ለራስ ነው ትምህርት ሀገርን ይቀይራል ያደጉት ሀገሮች ዝም ብለው አላደጉም ትምህርት እጭ እኛ ስለ ስነ ተዋልዶ አካላት ለመስማት ጓጉተን እትዬ ምክር መክራ ምክሯ ሲያልቅባት ወንድ ልጅ ሲጎረምስ ጺም ማውጣት የተለያዩ የሰውነት ክፍሉ ላይ ጸጉር ማብቀልና ድምጽ መጎርነን ይጀምራል ገባችሁ ስምረት እጇን ታወጣለች ጸጉር የሚወጣባቸው የተለያዩ አካላት የትኞቹ ናቸው ቲቸር ወይ አንቺ ደግሞ ፈተና ላይ የማይመጣ ነገር ምን አትያየቅሽ ትልና ታፍራለች እትዬ ሁላችንም እንስቃለን መስፍን እጁን ያወጣል በተራው መስፈን እጅ ማውጣት ይገርመናል በገመድ አስረውን ቢጎተቱት እጁ የማይዘረጋ ልጅ ዛሬ እጁን ሲያወጣ ይገመናል። ሽባ የተተረተረያል በቅርምት እንመለከተዋለን።
ሴት ስትጎረምስስ ምን ምልክት ይታይባታል ብሎ ይጠይቃል።
ክፍሉ በሳቅና በጮት ይደበላለቃል። እትዬ ታፍራለች። ዝም በሉ፣ ልክ ነው ጥያቄው፣ የምን መገልፈጥ ነው? እስቲ ከእናንተ ይህን ጥያቄ የሚመልስ ትልና እኛም ታጋፍጠናለች። ቶማስ እጁን ያወጣል።
ሴት ስትጎረምስ ያው አለ አይደል
ብሎ ደረቱ ላይ እጆቹን ያሳርፍና እንደ ጦት ያጎብጣቸዋል። የክፍሉ ተማሪ በሳቅ ያውካካል። እትዬ በአፍረት መግቢያው ይጠፋባታል። ድንገት አንደኛችን ትጠራለች። አብርሃም!
አቤት
እላለሁ በድንጋጤ። የሴት ልጅ ጉርምስና ምልክቶች ምን ምን ናቸው? በፍርሃት ላብላብ እያለኝ እየፈራው ሞከርኩ።
ስልክ
ምን
ስልክ ማለቴ ያባዬ ስልክ።
ክፍሉ በሳቅ ተንጫጫ። ጥያቄው አልገባህም ብላ እንድቀመጥ ምልክት አሳየችኝ።
መልሱ ስላልገባት ጥያቄው አልገባህም ትላለች እንዴ
ብዬ አጎረፍኩ። አጎጠጎጤ የድምፅ መስረቅረቅ፣ የዳሌ መስፋትና የወር አበባ ማየት የሴት ልጅ ጉርምስና ምልክቶች መሆናቸውን ባዮሎጂው ነገረን። ትግስት የምትባል የክላስ ልጅ የወደድኩት በሰው ሰሞን ነበር። ትግስት ቆንጆ በነፃነት ያደገች የሀብታም ልጅ ናት። ቤታቸው ስልክ አላቸው። ብቸኛ ችግሯ አውርታ የማትጠግብ ሳታቋርጥ ሙሉ ቀን የምታወራ ወሬኛ መሆኗ ነበር። ስታወራ በጣም ትጮኻለች። በቃ ቀስ ብሎ ማውራት አትችልም። ሁሉም ነገር ለመሞከር የቸኮለች ከመሆኗ ብዛት ጓደኛ እንሆን ብዬ በጠየቅኳት በቀጣዩ ቀን ከክፍላችን ኋላ ተቀምጠን ጉንጨን ስማ አስነዘረችኝ። ከምር ነዘረኝ። በቀጣዩ ሳምንት ከንፈሬን ስማ ንስረቱን ከፍ አደረገች። በጣም ስለወደድኳት ከትምህርት ቤት ውጭ ላዋራት ፈለግኩ። እናም ያባዬን ስልክ ቁጥር ሰጠዋት። አንድ ቀን ከወላ ባዬ ቤት ስሜ ተጠራ።
አብርሽ ስልክ።
አቤት መጣው
አለች እናቴ።
ጋሽ አይደለም አብርሽን የሚፈልግ ሌላ ሰው ነው
አለች ቢጣ። ሌላ ሰው የታወቀ ነው ትርጉሙ። አባዬ ቤት ስደርስ የገጠመኝ ነገር አስደንጋጭ ነበር። ቀኑ የኪዳነ ምሕረት ቀን ነበር። አባዬ ቤት ስክር ተደርጎ ጸበል ጻድቅ ስለነበር ከሩቅም ከቅርብም የተሰበሰበው ጎረቤትና ዘመድ አዝማድ ግጥም ብሎ ያውካካል። መራመጃ እንኳን አልነበረ። ግጥም ብሎ በሰው ተሞልቷል ቤቱ። ደግሞ ለክፋቱ ስልኩ ስር ያለች ኩርሲ ላይ ማማ በላይነሽ የሚባሉት የሰፈራችን ነገረኛ ባልቴት ተቀምጠዋል። ገና ከመግባቴ ለከፉኝ።
አቦቹ አንተ መጣ ናለፍ በዚህ
አሉ። የደወለችው ትግስት ነበረች። በሆነ ነገር ተደባብረን ስለነበር አትደውልም ብዬ ነበር። ትግስት በባህሪዋ ጮኸኝ ናት። እንኳን የሚጮ ስልክ ጋር ተዳምረው የስልክ ንግግር ሳይሆን እዛ ሁሉ ሰው አዋጅ የምታወጅ ነበር የምትመስለው።
አብርሽዬ?
አቤት አልኩ ኮስተር ብዬ። ጸበል ቅማሽ ሁሉ ወሬ ቅመስ ተብሎ የተጠራ ይመስል ጭጭ ብሎ ጆሮን ቀሰረ።
አብርሽ ምን ነው ጭዋ ሆንክ
አለችኝ ትግስት። ልክ እንደ ሬዲዮ ድራማ ጸበልተኛው ይሰማል። ደነገጥኩ።
አብርሽ ችግር አለ? ትናንት ከንፈረን ስለሳምኩ ደበርኩ እንዴ? እግዚኦ!
ስልኳ አጠገብ የኪዳነ ምሕረት ስዕል ተቀምጧል።
ኪዳነ ምሕረት እናቴ፣ የዚህችን ልጅ አፍ ወይም የጸበልተኛውን ጆሮ ከዘጋሽልኝ የዛሬው ራንድ ፓኮ ሻማ
ብዬ ተሳልኩ። ስልኩን በጆሮዬ ለማፈን ወደ ጆሮዬ ጥብቅ አድርጌ አስጠጋሁት። ትግስት ቀባጥራለች።
አብርሽ፣ እኔ እኮ ሴክስ እናድርግ ስትልኝ እምቢ ያልኩ ፈርቼ ነው። በእናትህ አብርሽዬ፣ እሺ በቃ አርባ አክስቴ ቤት አድር ያለው ልበልና አንተም አመቻችተህ።
እማማ በላይነሽ ወሬ እያዳመጡ ፉት ያሉት ጠላ ጽርናቸው ውስጥ ገብቶ ትናራቸው ከኩርሲያቸው ላይ እስኪፈነገሉ ድረስ ተንፈራፈሩ።
ዋ ዋ ዋ አስጧቸው፣ አረ ጀርባቸው ምቷቸው
ይል ጀመር ጸበልተኛ ሁሉ። እኔም የአባዬን ስልክ ዘግቼ ቀስ ብዬ ወጥቼ ተፈተለኩ ወደ ቤቴ። ወዲያው
ሰፈር ውስጥ ዝናይ በመወራቱ እናት ያበደች። እንዴት ታወርደኛለ? እንዴ ለሀገረ መሳቂያ ታደርገኛለ? አብርሃም አባቱ ባይኖር ሴት ቢያሳድገው ልታስብለኝ? እያለች እንባ እየተናነቀ ስትገስጸኝ በመሃሉ ቢጣ ተጣራች። ሶስና ሶሲ ስልክ ጋሻ አይደለም ሌላ ሰው ነው። እናቴ በድንጋጤ ውሃ ሆነች። ሶስና ትንሿ እህቴ ናት፣ የሰባተኛ ክፍል ተማሪ። ሶሲ ጎረመሰች። በእቴ መጎርመስ እኔና እናቴ መደፈር ተሰማን። አናግራ ስትመለስ ልንወርድባት ተዘጋጀን።